የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
በቀጥታ ከአሜሪካ ድምጽ የዋሽንግተን ዲሲ ስቱዲዮ እነሆ ተጀመረ ጋቢና ቪኦኤ። እንደምናመሻችሁ የዛሬ ማክሰኞ ጥቅምት 13 2012 ዓመተ ምህረት ምሽት መሰናዷችን መደመጡን እንግዲህ አሁን ጀምሯል። የኢትዮጵያን ወቅታዊ ሁኔታዎች ላይ የሚያተኩሩ ዘገባዎች በተከታታይ ይደመጣሉ።
የችግሩን ስፋትና ጥልቀት ተገንዝበን ግጭቱ ሁላችንንም ተጎጂዎች እንደሚያደርገን አውቀን አንዳችን የሌላችን ወገንና ድጋፍ እንጂ በጠላትነት የማንተያይ መሆኑን ተረድተን ሁላችንም ፍጹም ወገናዊነትና ቅንነት በማስቀደም በትብብርና በጋራ ልንሰራ ይገባናል።
የኢትዮጵያ መንግስት የሕግ በላይነትን ማስከበርና የሕዝቡን ደህንነት የማስጠበቅ ኃላፊነቱን እንዲወጣ የተለያዩ የሃይማኖት አባቶች በሰጡት መግለጫ የሰጡትን ማሳሰቢያ ነው ቀንጭበን ያሰማናችሁ። ዝርዝሩ ከዜና በኋላ ይሰማል። ዛሬ በመቶዎች የሚቆጠሩ ኢትዮጵያውያን በዋሽንግተን ዲሲ በሚገኘው የአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት ትዕይንተ ሕዝብ ሲያከናውኑ አርፍደዋል።
በኢትዮጵያ ውስጥ ሕግ ይከበር ነው። አሁን እንደምናየው ማንኛውም ሰው እየተነሳ ንብረት ይዘርፋል፣ አሰቃቂ ሁኔታ ይገላሉ። አስገዳዩም ሰው መልእክትም አስተላላፊው ፍትህ አያገኝም።
ከሰልፉ አስተባባሪዎች መካከል አንዱን አቶ መስፍን አስፋውን ነው የሰማናቸው። በዛሬው ዕለት በስር ላይ የነበሩ 22 የሚሆኑ የአዲስ አበባ ባላደራ ምክር ቤትና የአማራ ብሔራዊ ንቅናቄ አብን አባላት በዋስ ተለቀዋል።
ያለፉት 4 ወራት በዚህ ጉዳይ ላይ ፖሊስ ማስረጃ አለ ብሎ እኛን ጠርቶ በእስር ቤት እንኳን የምርመራ ምንም አይነት ምርመራ አላደረገም። አንድ ጊዜ ብቻ ነው እኔም በግል እንኳን የጠራኝ የጠየቀኝም የአዲስ አበባ ባላደራ ምክር ቤት የሚንቀሳቀስበትን እንቅስቃሴ አስመልክቶ ተናገር ነው እና ከጉዳዩ ጋር የማይገናኝ ፖለቲካ ጥያቄ ነው የሚጠይቁት። ከዛ ውጪ ምንም አይነት ማስረጃ የሰነድም የሰውን ማስረጃ የለበት። ግን ሆን ተብሎ ለጥቃት የተጋለጡበት ኬዝ ነው ነው።
ከእስር ከተለቀቁት የአዲስ አበባ ባላደራ ምክር ቤት አባላት መካከል አንድ የሆነውን ስንታየው ቸኩልን የሰማችሁ። የዚህና ሌሎች ለምሽቱ ያሰናዳናቸው በርካታ መሰናዶች አሉን፣ ተራቸውን እየጠበቁ ይሰማሉ። አሁን ግን አጫጭር ዜናዎችን ኤደን ገረሞ ታሰማችኋለች።
ከዜናዎቹ ጋር ወደ እናንተ መጥቻለሁ። ተቃውሞ የበረታባቸው የሊባኖስ ጠቅላይ ሚኒስትር ሰይድ አል ሀረሪ ከስልጣን እንደሚሰናበቱ በዛሬው ዕለት አስታውቋል። በሀገሪቱ የፖለቲካ ለውጥ እንዲደረግ በመጠየቅ ለሁለት ሳምንታት ያክል ከባድ ጸረ መንግስት ተቃውሞ ሲካሄድ ቆይቷል። ጠቅላይ ሚኒስትሩ በቴሌቪዥን ባደረጉት ንግግር በተቃውሞ ምክንያት ከስልጣን ለመውረድ ለሀገሪቱ ፕሬዚዳንት ሚቼል ኦን የስንብት ማመልከቻ ለማስገባት መወሰናቸውን አስታውቀዋል። የስንብት ደብዳቤ ለማቅረብ ወደ ፕሬዝዳንታዊ ቤተ መንግስት እያመራው ነው። ይህም በብዙ ሺህ ለሚቆጠሩ ሊባኖሳውያን ለውጥ እንዲኖር ላቀረቡት ፍላጎትና ጥያቄ ምላሽ ነው ብለዋል። ዜጎች ህዝባዊ ሰላም እንዲጠብቁና የባሰ የኢኮኖሚ ችግር እንዳይደርስ እንዲከላከሉ ጥሪ አድርገዋል። ሶሪያ ያሉት ከፍተኛ እስላማዊ መንግስት ነኝ የሚለው ቡድን በአረበኛ አጠራሩ ዳእሽ መሪዎች ላይ ወረራ እየተካሄደ መሆኑ ታውቋል። በዩናይትድ ስቴትስ የሚደገፈው የሶሪያ ዴሞክራሲያዊ ኃይሎች የአሸባሪ ቡድን ቁልፍ ሰዎችን ለማጥፋት ተከታታይ ወረራዎችን እያካሄደ መሆኑን ትላንትና ገልጿል። የሶሪያ ዴሞክራሲያዊ ኃይሎች የዳእሽ መሪ የነበረውን አቡባከር አል ባግዳዲን እና ቃል አቀባዩን አቡ ሐሰን አል ሙሃጂርን በመግደል ተግባር የረዳ መሆኑ ተገልጿል። የሶሪያ ዴሞክራሲያዊ ኃይሎች ቃል አቀባይ ሙስጠፋ ባሊ ከግድያ ከተረፉት የዳእሽ አማጽያን ከእስር አያመልጡም ሲል በትዊተር ዝቷል። ዩናይትድ ስቴትስ ባሽራ ሶሪያ የነበረውን ግቢ ወራ ወደ ዋናው የዳእሽ መሪ ሞት ያደረሰችውን እርምጃ ለመውሰድ የቻለችው የሶሪያ ዴሞክራሲያዊ ኃይሎች በተጫወቱት አብይ ሚና ምክንያት ነው በማለት አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ካሞገሱ በኋላ ነው በዳእሽ ላይ ወረራ እያካሄደ መሆኑን የሶሪያው ዴሞክራሲያዊ ኃይሎች አስታወቀው። በዋይት ሃውስ የብሔራዊ ጸጥታ ክፍል የሚሰሩ ወታደራዊ መኮንን ዛሬ ለተወካዮች ምክር ቤት መርማሪዎች ቃላቸውን እየሰጡ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ሐምሌ ወር ላይ የዩክሬንን በፖለቲካ ተቀናቃኛቸው ላይ ምርምር እንድታካሄድ በመጠየቃቸው እጅግ ስላሳሰባቸው ለኃላፊዎቻቸው ተናግረው እንደነበረም አብራርተዋል። ምርመራው የሚካሄደው ፕሬዚዳንት ትራምፕ ሊያስከስሳቸው የሚችል በደል ፈጽመው ከሆነ ለማጣራት መሆኑ የሚታወቅ ነው። ሌተናል ኮሎኔል አሌክዛንደር ቫንዳይማን ፕሬዚዳንት ትራምፕ ከዩክሬን አቻቸው ቭላድሚር ዘለንስኪ ጋር በስልክ ሲነጋገሩ ይሰሙ እንደነበረ በጽሑፍ ባቀረቡት ቃለ ምስክርነት ገልጸዋል። የስልኩ ጥሪ አሳስቦኛል። አንድ የውጭ መንግስት በአሜሪካ ዜጋ ላይ ምርመራ እንዲያካሄድ መጠየቅ ተገቢ መስሎ አልታየኝም። ዩናይትድ ስቴትስ ዩክሬንን በምትደግፍበት ምክንያት ላይ ሊኖር የሚችል አመለካከት አሳስቦኛል ሲሉ ለመርማሪዎቹ ቃላቸውን ሰጥተዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
ጋቢና ጉዟችን ይቀጥላል። ሀብታሙ ስዩም እያስተናገደ ከዋችሁ ቆያለሁ። አሁን ወደ ቀዳሚው ርዕሳችን እንሻገራለን። የኢትዮጵያ መንግስት የሕግ የበላይነትን ማስከበርና የሕዝቡን ደህንነት የማስጠበቅ ኃላፊነቱን እንዲወጣ የተለያዩ የሃይማኖት አባቶች አሳሰቡ። ሰሞኑን በኦሮሚያ የተለያዩ ከተሞች የደረሰውን ጥቃት፣ ግድያ፣ ግጭት፣ ንብረት ማውደምና አለመረጋጋትን በተመለከተ መግለጫ የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ አባላት መንግስት የዜጎችን ደህንነት በእኩልነት፣ በግልጽነት፣ በታማኝነት የመጠበቅ ኃላፊነቱ እንዲወጣ ጥሪ አቅርበዋል። ጽዮን ግርማ የአገር ውስጥ መገናኛ ብዙሃንን በምንጭነት ጠቅሳ ያሰናዳችውን ካነጋገረቻቸው የሃይማኖት አባቶች አስተያየት ጋር አካታ እንደሚከተለው ታስደምጠናለች።
ከጥቅምት 12 2012 ጀምሮ በተከታታይ ቀናት በኦሮሚያ ክልል የተለያዩ ከተሞች በዜጎች ላይ የደረሰው አሰቃቂ ጥቃት፣ ግድያ፣ ሞት፣ ግጭት፣ ንብረት መውደብና አለመረጋጋት እጅግ እንዳሳሰባቸው የገለጹ የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ዛሬ በአንድ ላይ ተሰባስበው በሰጡት ጋዜጣዊ መግለጫ በተፈጠረው ግጭት ምክንያት ሕይወታቸውን ላጡ ወገኖች በጥልቅ ማዘናቸውን ገልጸው ለሟች ቤተሰቦችና ወዳጅ ዘመዶችም መጽናናትን ተመኝተዋል። ከቅርብ ጊዜ ወዲህ አገራዊውን ውጥረት ተከትሎ ምንም በማያውቅ ንጹሐን ዜጎች ላይ እየደረሰ ያለው የህይወት መጥፋት በየትኛውም እምነት ተቀባይነት እንደሌለው ገልጸው ድርጊቱ ወንጀል በመሆኑ በአንድነት ሊወገዝ ይገባል ብለዋል። በንባብ በተሰማው መግለጫም የግጭት አዝማሚያው ሁሉንም ህዝብ ተጎጂ የሚያደርግ መሆኑን በመገንዘብ ጥንቃቄ ማድረግ እንደሚገባ ተገልጿል።
በኢትዮጵያውያን መካከል መጥፎ ጠባሳ እየጣለ ያለው ይህ ያልተለመደ የግጭት አዝማሚያ ከእምነትም ሆነ ከኢትዮጵያዊ የመከባበርና በሰላም አብሮ የመኖር እሴታችን ጋር በእጅጉ የሚቃረን ስለሆነ ሁላችንም የችግሩን ስፋትና ጥልቀት ተገንዝበን ግጭቱ ሁላችንንም ተጎጂዎች እንደሚያደርገን አውቀን አንዳችን የሌላችን ወገንና ድጋፍ እንጂ በጠላትነት የማንተያይ መሆኑን ተረድተን ሁላችንም ፍጹም ወገናዊነትና ቅንነት በማስቀደም በትብብርና በጋራ ልንሰራ ይገባናል።
አገሪቱ የገባችበትን ውጥረት ወደ ሃይማኖት በመግፋት ጉዳዩን ከሃይማኖት ጋር ለማያያዝ የሚደረገው አካሄድም ፍጹም ተገቢ አለመሆኑ በመግለጫው ተነስቷል።
በሁሉም ሃይማኖቶች የተወገዙ ናቸው። በመሆኑም አሁን የሚታየው ሀገራዊ ውጥረት ከሃይማኖት ጋር ለማያያዝና ሽፋን ለማድረግ የሚደረገው ሙከራ የየሃይማኖቶች መሰረታዊ አስተምሮ ካለመገንዘብ ወይንም ከጭፍን ወገንተኝነት የመነጨ ስሜት መሆኑን ተረድታችሁ ክርስቲያኖችም ሆናችሁ ሙስሊሞች እርስ በእርስ በመደጋገፍ የየሀገራችሁን የአካባቢያችሁን ሰላምና ሰላም በጋራ ነቅታችሁ እንድጠብቁ በፈጣሪ ስም እንጠይቃለን።
የሃይማኖት አባቶቹ ደጋግመው የሰጡት ማሳሰቢያ አገሪቱን የሚያስተዳድረው መንግስት ዜጎቹ ከጥቃት የመከላከል ኃላፊነት እንዳለበት ነው። በዚሁ መግለጫ ላይ ለመንግስት ማሳሰቢያ የሰጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ የመንግስት ኃላፊነት ህዝቦችን በእኩልነት በግልጽነትና በታማኝነት ማስተዳደር በመሆኑ ይህንን ኃላፊነት መወጣት ተገቢ ነው ብለዋል።
ኃላፊዎችን አደራ የምንለው ህጉን ጠብቁ፣ በህግ አስተዳድሩ፣ በስርዓት አስተዳድሩ ህዝባችሁን። ኃላፊነት አለባችሁ እና ይህንን ወደ ኋላ ማለት አይገባችሁም ነው የምንለው። ህዝቡም ደግሞ ትክክለኛውን መንገድ ሲመሩት መመራት አለበት።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም የሕግ የበላይነት በአስቸኳይ እንዲረጋገጥ ካሳሰቡ በኋላ ሁሉም ባለድርሻ አካል ኃላፊነቱን እንዲወጣ ጠይቀዋል። መንግስት ግጭቶች ከደረሱ በኋላ ሳይሆን ገና ሳይባባሱ ከጅምሩ በፍጥነት ማስቆምና የሕግ የበላይነትን የማስከበር ኃላፊነቱን ሊወጣ እንደሚገባ አጥብቀው ያሳሰቡት የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ኢያሱ ኤልያስ የሕግ የበላይነት መከበር ችላ ሊባል የሚገባው ጉዳይ እንዳልሆነ ተናግረዋል። ሕግ የማስከበር ኃላፊነቱን መወጣት ያለበት ሕዝቡ በሚጠብቀው መጠን እንደሆነ ጠቁመዋል።
እውቀት የተንኮል መፍለቂያ ነው እንዴ? እናስብ፣ እናሰንትን፣ እንመለስ። እባካችሁ ወንድሞቻችን፣ የፖለቲካም ሰዎች አመራር ላይ ያላችሁ፣ ፖሊሶችም፣ ደህንነቶችም፣ አስተማሪዎችም፣ ተማሪዎችም ለሰላም እንቆርቆር፣ ወደ አንድነት እንመለስ። የጠፋው ጠፍቷል፣ ወደፊት እንኳ እንጸጸት ነው ምለው።
የኢትዮጵያ ካቶሊካዊት ቤተ ክርስቲያን ተወካይ አባ ተሾመ ፍቅሬ በህብረተሰቡ መካከል ግጭቶችን የሚፈጥሩና የሚያባብሱ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት ፓስተር ጻዲቁ አብዶምን በበኩላቸው በእምነት ተቋማት ላይ ጥቃት የሚያደርሱ አካላትን ድርጊት አውግዘዋል። ከዚሁ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናን ብሔራቸው ሳይለይ ክርስቲያን በመሆናቸው ብቻ ጥቃት እየደረሰባቸው መሆኑን እንዲሁም በቤተ ክርስቲያንና በአማኞቿ ላይ ያነጣጠረ ጥቃት እየደረሰ በመሆኑ መንግስት ለዜጎች ደህንነት መጠበቅ፣ የእምነት ነጻነት መከበርና የህግ ማስከበር ኃላፊነቱን እንዲወጣ እያሳሰበች ትገኛለች። ሰሞኑን በተለያዩ አካባቢዎች በደረሰ ጥቃት ቁጥራቸው የበዛ የእምነቱ ተከታዮች መገደላቸውን፣ መደብደባቸውንና ንብረታቸው መቃጠሉን በተጨማሪም ከፍተኛ ስጋት ላይ መውደቃቸው አሳሳቢ በመሆኑ ከከፍተኛ ባለስልጣናት ጋር መወያየታቸውን ጠቅላይ ቤተ ክህነቱን ወክለው መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። ጉዳቱ ከፍተኛ በመሆኑና ከዚህ በኋላ ያለ ሁኔታ አሳሳቢ በመሆኑ መንግስት የሕግ የበላይነትን ለማስከበር እንዲሰራ ጠይቀዋል።
ይሄ ነገር እልባት ሊያገኝ ይገባል። ከመሰረቱ ክትትል አልተደረገበትም። አሁንም ተዳፍኖ ነው ያለው። እኔ አሁኑ አይደለም የሚያሳስበን፣ የሚመጣው ቀጣይ በምን ዋስትና ነው ህይወት ቀን ከቀን ሊቀጥል የሚችለው? ዋስትና ያስፈልገዋል። ዋስትና ደግሞ አንድም ለሰው ልጅ ዋስትና ፈጣሪ ነው ሁሉን የሚያደርግ፣ ሁለተኛ ደግሞ እንደ መንግስት ሀገር የሚመራ መንግስት ዋስትና ሊሰጥ ይገባል። ይሄ የቤተ ክርስቲያን ነው። አምልኮ የሚፈጽመው ሰው በሀገር ደረጃ ላይ ሀገርን የሚያስተዳድረው አካል ዋስትና ኖሮ መንግስት ኃይል አለው፣ መንግስት መሳሪያ አለው፣ መንግስት ትጥቅ አለው፣ መንግስት ሁሉ አለው። ለዜጋው ወጥቶ በሰላም እንዲገባ፣ እንዲያመልክ፣ እንዲሰራ፣ እንዲንቀሳቀስ ዋስትና መስጠት አለበት።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በበኩላቸውም በቤተ ክርስቲያንና በመስጅድ ላይ ስለደረሱት ጉዳቶች ህዝበ ክርስቲያኑና ሙስሊሙ በጋራ ቆሞ አጥፊዎች እንዲጋለጡ ማድረግ ያስፈልጋል ሲሉ አስተያየታቸውን ለአሜሪካ ድምጽ ሰጥተዋል።
ይህንን ያቃጠሉ ሰዎች ምን አይነት ሰዎች ናቸው? ቤተ ክርስቲያን ያቃጠሉት እነማን ናቸው? ሙስሊሙ መስጊድ ያቃጠሉ ሰዎች እነማን ናቸው ብሎ ህዝቡም ህዝበ ክርስቲያኑና ህዝበ ሰላሙ አንድ ላይ ሆኖ ማጣራት ነው የሚያስፈልገው። አጥፊዎቹ እንዲጋለጡ ማድረግ ነው የሚያስፈልገው። መንግስትም ደግሞ በበኩሉ ማጣራት፣ መከታተል ይህን ነገር የሚፈጽሙ ሰዎች በሀገር ላይ ሽግግር ለመፍጠር በሃይማኖት በሙስሊሙና በክርስቲያኑ መካከል ግጭትን የሚፈልጉ ስለሆኑ እንደ ያሉ ሰዎች መከታተል ማጣራት አለበት። ተጣርቶ ተተገኘ ደግሞ ለህግ መቅረብና ህጋዊ እርምጃ መውሰድ የመንግስት ፈንታ ነው የምንለው። ግን ማጣራቱን በተመለከተ መንግስት ብቻ ሳይሆን ህዝበ ሰላሙም ሆነ ህዝበ ክርስቲያኑ ተከታትሎ ወይም በደል ያደረሱትን ሰዎች ማውጣት አለበት። መንግስትም ደግሞ መከታተል አለበት። እነሱ ተተለዩና ተጎሉ ተሳቦ ለህግ ቀርበው በህግ እንዲጠየቁ ማድረግ የመንግስት ፈንታ ነው ማለት ነው።
ሁሉም የሃይማኖት አባቶች በዋናነት መንግስት የዜጎቹን ደህንነት የመጠበቅና ሰላምን የማስጠበቅ ኃላፊነት አለበት ብለዋል። አያይዘውም ከዚህ የባሰ ጉዳት እንዳይመጣ ከአደጋው ወይም ከግጭት በፊት ጉዳትን አስቀድሞ የሚያስቀር የቅድመ መከላከል ስራ ላይ እንዲያተኩር አሳስበዋል። ከመንግስት በተጨማሪም ከዚህ ቀደም የደረሱትና እየደረሱ ያሉት አሰቃቂ ሁኔታዎች ተመልሰው እንዳይመጡ ሁሉም አካል በጋራ መስራት አለበት ብለዋል። በሌላ በኩል ግጭቱ በተቀሰቀሰ ወቅት ለስራ ጉዳይ ከሀገር ውጭ የነበሩት ጠቅላይ ሚኒስትር አብይ አህመድ ከሶስት ቀናት በኋላ ሲመለሱ በጠቅላይ ሚኒስትሩ ጽህፈት ቤት የፌስቡክ ገጽ ላይ ባወጡት መግለጫ ሰሞኑን በተስተዋለው ሁከት ላይ መልእክት አስተላልፈዋል። በዚሁ መልእክታቸውም የደረሱ ጥፋቶችን ዘርዝረው እንኳን ለማየት ለመስማት የሚዘገንን እኩይ ተግባር በወገናችን ላይ ተፈጽመዋል የሚል መግለጫ ማውጣታቸው ይታወሳል። የህግ የበላይነትን ለማረጋገጥ አጥፊዎች በህግ ፊት ቀርበው ተገቢውን እንዲያገኙ ያለማወላወል እንሰራለን ማለታቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ካለፈው ፊተኞቻችን ያልተገነዘብነው ነገር ቢኖር የተከፈለው መስዋዕትነትን ከፍለን የኢትዮጵያንና የህዝቦቿን ብልጽግና የምናረጋግጥ መሆናችንን እንገልጻለን ማለታቸውም ይታወሳል።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ዛሬ በመቶዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያን ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ትዕይንተ ህዝብ አድርገዋል። ትዕይንተ ህዝብ አድራጊዎቹ የኢትዮጵያ መንግስት የዜጎችን ህይወትና ንብረት ደህንነት ለማስጠበቅ አልቻለም ሲሉ ወቅሰዋል። የአሜሪካ ዜግነት ይዘው የኢትዮጵያን ሰላም በማደፍረስ ስራ ላይ ተሳትፈዋል ያሏቸውን ግለሰቦች የአሜሪካ መንግስት እንዲያስታግስም ጠይቀዋል።
ምክንያት የሆኑ
ወንጀለኞች በህግ ይጠየቁ።
ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ለትዕይንተ ህዝብ የተገኙት ኢትዮጵያንና ትውልደ ኢትዮጵያውያን በመቶዎች ይገመታሉ። ትዕይንተ ህዝቡን ካስተባበሩት መካከል አንድ መሆናቸውን የነገሩኝ አቶ መስፍን አሰፋ የበርካታ ኢትዮጵያንን ህይወት የቀጠፈ ግጭትና ስርዓት አልበኝነት የበረከተበት የሀገሪቱ ሁኔታ በህግ የበላይነት እንዲስተካከል ለመጠየቅ እንደመጡ ይናገራሉ።
የሰልፉ ትልቁ ዓላማ በኢትዮጵያ ውስጥ ህግ ይከበር ነው። አሁን እንደምናየው ማንኛውም ሰው እየተነሳ ንብረት ይዘርፋል፣ አሰቃቂ ሁኔታ ይገላሉ። አስገዳዩም ሰው መልእክትም አስተላላፊው ፍትህ አያገኝም። ሌሎች ወንድሞቻችን ደግሞ እስር ቤት ተቀምጠው ፍትህ አያገኙም። አሁን በተነሳው በሀገራችን ሁኔታ በጣም የሚያሰቅቅ ግድያ ተካሂደዋል። ይህንን ለማውገዝ ነው። ይሄ በሃይማኖት ተቋማት ላይ የሚደረግ ዜጎች እንደ ልባቸው ወጥተው መግባት የሚችሉበት ሀገር መሆን አለበት።
አቶ መስፍን ስሞታቸውን ከመላው ሰልፈኛ ጋር በመሆን ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለማሰማት የፈለጉት በሌሎች የዓለም ሀገራት የተከሰቱ ዘርና ሃይማኖትን የለዩ ፍጅቶች ኢትዮጵያ ውስጥም እንዳይከሰቱ የሀገሪቱ መንግስት ጣልቃ እንዲገባ ለመጠየቅ ነው ብለውኛል። ቀጣዩንም ምክንያት አክለዋል።
የአሜሪካ ዜግነት ይዘው አገር ቤት ውስጥ ቁጭ ብለው የሚበጠብጡትን እነሱም ተጠያቂ እንደሆኑ አውቀው አንድ ነገር እንዲያደርጉልን ነው።
የጠቅላይ ሚኒስትር አብይ አህመድ ምስል የታተመበትን ቲሸርት የለበሰ ጸጋ የተባለ ወጣት በበኩሉ ጠቅላይ ሚኒስትሩ የሚያደርጉትን መልካም ግብር እንደሚደግፍ ገልጾ የሀገሪቱ ወቅታዊ ሁኔታ ግን ሊስተካከል እንደሚገባ አሳስቧል።
እንደ አንድ ኢትዮጵያዊ ማንም ሰው እንዲሞት አንፈልግም። ማንም ሰው ነፍሱ እንዲጠፋ አንፈልግም። ሀገራችንን እንወዳለን። ከማያችን ጋር ጎን ሆነን እናግዘዋለን፣ እንደግፈዋለን። ነገር ግን ገዳዮችን፣ አጥፊዎችን አንድ መሆናችን የማይፈልግ ማንኛውም ኃይል ቢኖር እንታገላለን። ድምጻችንን ለሚሞቱ ወንድሞቻችን እናሰማለን። እዚህም ስራችንን ጥረን የተገኘ ነው። ዋነኛው ምክንያት ለወገኖቻችን ድምፅ ለመሆን ነው። አብይ አህመድን እንደግፈዋለን። ተቃዋሚዎችን ደግሞ የማይፈልጉትን፣ ሰላም የማይፈልጉትን፣ አንድነት የማይፈልጉትን ደግሞ እንቃወማለን። አመሰግናለሁ።
ኤልሳቤጥ አልታዬ የተባሉ የሰልፉ ሌላ ተሳታፊ በአንጻሩ ግን በሀገሪቱ ውስጥ አለ ያሉትን ህገ ወጥነት ለማስቆም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተገቢውን እርምጃ ለመውሰዳቸውን ጠቅሰው ወቅሰዋል።
መንግስት ምንድን ነው ጥቅሙ? ዶክተር አብይን ለመቃወም ሳይሆን በእውነት ደግፈንም ከዚህ በፊት ወጥተናል። የዲሲ ግብረ ኃይል አክሽን የማይወሰድ ከሆነ ፖሊስ ህዝቡን አብሮ የሚገል ከሆነ ንግግሩ ጥቅሙ ምንድን ነው? ዶክተር አብይን እባክህን እንደ ንግግርህ አክሽንም ስራ ላይ ይዋል፣ ህዝቡን ፕሮቴክት ይደረግ።
የሰልፉ አስተባባሪዎች ጥያቄያቸውና ስሜታቸው የሰፈረበትን ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተወካዮች እንደሚያስረክቡ ነግረውኛል። ባሳለፍነው ሳምንት ላይ ባገረሸውና በተለይ በኦሮሚያ ክልል በበረታው ግጭት ከስልሳ በላይ ሰዎች ሕይወታቸውን ማጣታቸውን የኢትዮጵያ መንግሥት ባለሥልጣናት በሀገር አቀፍ የዜና ተቋማት ላይ መናገራቸው ይታወሳል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ጋቢና ቪኦኤ መሰናዷችን ነው። ዝግጅታችን ይቀጥላል። በወቅታዊው በሀገራችን ወቅታዊ ሁኔታ ላይ እንግዲህ እዚህ ሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት አለ ያለውን አቋም በተመለከተ የቤተ ክርስቲያኑ ተወካይ ከሰለሞን አባተ ጋር ቀጣዩን ቆይታ አድርገዋል።
ጤና ይስጥልኝ ፓስተር ግዛው፣ እንደምናመሸው።
እግዚአብሔር ይመስገን አቶ ሰለሞን፣ እንደምንሰነበት። እንደምን?
እግዚአብሔር ይመስገን ደህና ነኝ ፓስተር። እስቲ ከማንነቶ ልጀምርና ያስተዋውቁልኝ ከአድማጮች ጋር ማንነቶን፣ ኃላፊነቶ ምን እንደሆነ።
በሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አለ። ባለፈው ጁላይ 45ኛ አመታችንን ማህበሩ ወይም ህብረቱ የተመሰረተበትን አመት አክብረናል። እኔ ደግሞ የዚህ ህብረት ዋና ዲሬክተር ነኝ።
ፓስተር ግዛው በኢትዮጵያ ጉዳይ ላይ ነቅታችሁ የምትሰሩ እንደሆናችሁ አውቃለሁኝ። ምንም እንኳን በሰሜን አሜሪካ ያላችሁ ብትሆኑም መቼም በእናንተው በምታስተምሩት ሰውም በሚያምነው ቅዱስ መጽሐፍ እንደተጠቀሰው መንጋውን የሚጠብቅ አይተኛም ነው እና ምንድን ነው እናንተ የምታስቡት አሁን ባለው የኢትዮጵያ ሁኔታ?
በመጀመሪያ ደረጃ ሰሜን አሜሪካ ካለው ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ቦርድ ለመላው የኢትዮጵያ ህዝብ ሰላምታ ላቀርብና ላስቀድም እወዳለሁ። እኛ ኢትዮጵያውያን እና ኢትዮጵያውያት የትም ብንኖር ሀገራችንና ህዝባችንን እንወዳለን። እጅግ በጣም የታወቀ ነገር ነው። ለህዝባችንና ለሀገራችን የሚሆነው መልካም ነገር ሁሉ እንደ ዜጋ እንደ ወገን ያስደስተናል። አብረን ከህዝባችን ጋር እንደሰታለን። የሚደርሰው ክፉ ነገር ደግሞ በስሜት ከወገኖቻችን ከህዝባችን ጋር ስለምንጋራ ያሳዝነናል፣ ደግሞም ያስለቅሰናል። ባለፉት ጥቂት አመታት በዚህ መንግስት በመጣው ለውጥና ሰላም በተገኘው እጅግ በጣም ብዙ መልካም በሆነ እድል እጅግ በጣም ከተደሰቱት ሰዎች መካከል እኛ ነን። ይህም ደግሞ የሆነው የብዙ አባቶችና እናቶች የዘመናት የጸሎት መልስ ስለሆነ እግዚአብሔርን ከልባችን እናመሰግናለን። በዚህ አጋጣሚ ይህንን ለውጥ የመሩትንም የመንግስት አካላትን ከልባችን እናመሰግናለን። እግዚአብሔር አብዝቶ ይባርካቸው እንላለን። አሁን ባለፉት በዚህ ጥቂት ቀናት ውስጥ በተፈጠረው ግጭት ስለ ሞቱት ወገኖቻችንና ስለ ደረሰው የንብረት ውድመት እጅግ በጣም ከልባችን አዝነናል። ይህ ታላቅ ሐዘን የደረሰባቸው ወገኖቻችንን ደግሞ እግዚአብሔር መጽናናትን እንዲሰጣቸው እንመኛለን፣ ደግሞ እንጸልያለን። ይህንን ክፉ ድርጊት የፈጸሙት ወገኖቻችን ደግሞ ከዚህ ጥፋት መንገድ እንዲመለሱ አጥብቀን እንመክራለን። መንግስትም በአጥፊዎች ላይ ሕጋዊ እርምጃ ቢወስድ መልካም ነው ብለን እናምናለን። በተረፈ ግን እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ለመሪዎችን ጥበብንና እውቀትን ማስተዋልን ጥበቃውንም ያብዛ እላለሁ። አመሰግናለሁኝ
ፓስተር ግዛው ደርሰህ። ምንድን ነው ለመሆኑ ብላችሁ ታስባላችሁ የዚህ ሁሉ ችግር? ቅድም እንደገለጹልኝ ተስፋ የሚሰጥ ጊዜ ብልጭ ብሎ ነበረ። በሀገሪቱ ውስጥ ሰላም እና መግባባት የሚወርድ መስሎ ነበረ ባለፉት አንድ ሁለት ዓመታት ውስጥ እና ብድግ ብሎ ነገር የሚደፈርስበት ምክንያት ምንድን ነው ብለው ያስባሉ?
እኛ ግን የምናስበውም የምንናገረው የምናምነው መጽሐፉ እንደሚለው ነው። መጽሐፍ ቅዱሳችን እንደሚለው ነው። በዚህ ምድር ላይ ሁለት ኃይላት አሉ፣ የእግዚአብሔር ኃይልና የክፉ ኃይል አለ። ይህንን ለውጥ ያመጣ እነዚህን አሁን በስልጣን ላይ ያሉትን ወገኖቻችንን ያመጣው እግዚአብሔር ነው ብለን ከልባችን አጥብቀን እናምናለን። ክፉና እግዚአብሔርና ሰይጣን ደግሞ ሁልጊዜ እግዚአብሔር አሸናፊ ነው። ስለዚህ እነዚህ ወገኖቻችን በሚናገሩት ነገር መሪዎች አሁን በስልጣን ላይ ያሉት ማለት ነው የፍቅር የመደመር ምህረትን የማድረግ በመልካም ነገር የተሞሉ ስለሆኑ ይሄ አሁን የሚሰማውና የሚታየው ነገር ዘለቄታ ያለው አይመስለኝም። እኔ ይህ ነገር ቶሎ የሚስተካከልና የተጀመረው ይህ መልካም የሰላም መንገድና የእድገት ጎዳና ይቀጥላል ብዬ ከልቤ አምናለሁ።
ፓስተር ግዛው ለመሆኑ እናንተ ትሳተፋላችሁ በዚህ መፍትሄ በማፈላለግ እንቅስቃሴ ውስጥ? በእነዚህ ቀናት መንግስትም፣ የእምነት ተቋማትም፣ ሲቪል ማህበራትም፣ የሀገር ሽማግሌዎችም እየተሰበሰቡ በከፍተኛ ደረጃም በየአካባቢውም ጥረት እያደረጉ ናቸው አንዳች ዘላቂ መፍትሄ ለማግኘት። የእናንተ ድርሻ ምንድን ነው?
እኛ እንግዲህ የፖለቲካ ድርጅት ስላይደለን መንፈሳዊ ተቋም ስለሆን የኛ ድርሻ የኛ መመሪያ የእግዚአብሔር ቃል ነው። እሱም ደግሞ ለዘመናት የሚኖር ዘመናት ሲያልፉ ትውልድ ሲተካ እሱ ቀጥሎ የሚኖር ስለሆነ አስቀድሜም እንደተናገርኩት ይህንን ለውጥ ያመጣው እግዚአብሔር ስለሆነ ቀጥለን በመጸለይ በጸሎታችን ይህንን ለውጥ ከሚመሩ ወገኖቻችን ጎን እንደምንቆም አበክሬ ልናገር ወዳለሁ። ከዛ ውጪ ግን አቅማችን በሚፈቅደው መንገድ ሁሉ መልካም በሆነ ቃሉ በሚደግፈን መንገድ ሁሉ ህዝባችንን እና ወገኖቻችንን አገራችንን ደግሞ እንደግፋለን።
መቼም ይህን ጥያቄ ያነሳሁት ስለናንተ በምድር ላይ ስልጣን ተሰጥቷችኋል፣ እዚህ ስላለው ሁኔታ በቅርብ እንድትከታተሉ፣ ሰውን እንድትመሩ፣ የሰውን አስተሳሰብ እንድትገሩ በሚል ነው። እና አሁንም ያነሳሁት እንቅስቃሴ ኢትዮጵያም ውስጥ እየተደረገ ያለው በእምነት አባቶች ተሳትፎ ጭምር ነው፣ በእነሱ መሪነትም ጭምር ነው። ለምሳሌ የኢትዮጵያ የሰላምና የእርቅ ኮሚሽንን የሚመሩት ካርዲናል ብርሃነ ኢየሱስ ናቸው። እና ከጸሎቱ ጎን ከምክሩ ጎን በውስጥ ገብቶ የነቃ ተሳትፎ ማድረግ የእናንተ ድምፅ የእናንተ ቃል ኃይል አለው። እና በዚህ በኩል ምናልባት ያላችሁ ድርሻ ወይም ደግሞ ድርሻ ካላቸው እየሰሩ ካሉ ሰዎች ጋር በቅርብ የምትሰሩት ስራ እንዳለ በማለት ነው። በእርግጥ እናንተ ሰሜን አሜሪካ ነው ያላችሁት፣ ለዚህ ነው ያነሳው ጥያቄ ነው።
አዎ እንግዲህ እዚህ ብንኖርም ኢትዮጵያ ውስጥ ካለው ከወንጌላውያን አብያተ ክርስቲያናት ጋር በቅርብ እንገናኛለን። አብረንም ደግሞ ብዙ የምንሰራቸው ስራዎች አሉ። የተለያዩ ችግሮች ሲደርሱ፣ ድርቅ ሲሆን፣ ሰዎች በረሃብ ሲጎዱ፣ አሁን ተመሳሳይ ባለፈው ጊዜ በነበረው በግጭት ምክንያት ሰዎች ሲሞቱና ንብረት ሲወድም በገንዘብ በምክር በተለያዩ መንገዶች በአብያተ ክርስቲያናት በኩል ደርሰን የምንችለውን ረድተናል እና ኢትዮጵያ ውስጥ ያለው የወንጌላን አብያተ ክርስቲያናት ህብረት የሚያደርገውን ሁሉ ከዚህ ሆነን እንደግፋለን። ሀሳባችንንም ደግሞ እንዲያስተላልፉ እናደርጋለን።
እስቲ ቅድም ከተቋቋሟቸው አንዳንድ ሀሳቦች በተጨማሪ ሰው፣ እያንዳንዱ ዜጋ፣ ወጣቶች፣ ሽማግሌዎች ምን ማድረግ አለባቸው ብለው ይመክራሉ? አሁን ያለውን ሁኔታ ለማስታገስ፣ ለማርገብ፣ ዘላቂ መፍትሄ ለማግኘት ለሀገሪቱ
እንግዲህ በተቀዳሚነት አጥፊዎችን በህጋዊ መንገድ እርምጃ ለመውሰድ ስልጣን ያለው ማንዴቱም ያለው መንግስት ነው። ከመንግስት ጀርባ በመሆን በምንችለው ቃሉ በሚፈቅደው መሰረት እንደግፋለን እንጂ ቀጥታ ሄደን የምንወስደው እርምጃ አይኖር መንገዱ አይኖረንም ማለት ነው። ከዛ ውጭ ግን አስቀድሜ እንዳልኩት ኢትዮጵያ ውስጥ ካለው ከወንጌላን አብያተ ክርስቲያናት ህብረት ጋራ በመሆን እነሱ የሚያደርጉትን ነገር ሁሉ እኛም ደግሞ ከዚህ ሆነን እነሱን በመደገፍ በምንችለው ነገር ሁሉ ከእነሱ ጋር እንቆማለን ማለት ነው። ለህዝባችን
ፓስተር ግዛው ደርሰህ በሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ዋና ዳይሬክተር፣ ለምክሮ ለሐሳቦ ለሰጡን ጊዜ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። እኔም በጣም አድርጌ አመሰግናለሁ። ደግሜ ላለው እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ፣ ለመሪዎችን ማስተዋልን ጥበብንና ጥበቃውን ያብዛላቸው ላለሁ አመሰግናለሁ።
አሚን። ደህና ምሽልኝ።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። በዝግጅቶቻችን ላይ አስተያየት ቢኖራችሁ ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ። 2022059942 የውስጥ መስመር 14 በመጠቀም በስልክ ልታገኙ ትችላላችሁ። አብረናችሁ የነበር ነው በማስተናገዱ ሀብታሙ ስዩም፣ በቴክኒክ ምህንድስና ነው ደግሞ ኤልያስ አስማረ ነበረ። ደህና ደሩ። የሰላም ምሽት ይሁንላችሁ።
Kun Radio.